የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ የጋቢና ቪኦኤ አድማጮች። የዛሬ ዕለት አርብ ግንቦት 7 2012 ዓ.ም ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። በኮቪድ-19 ምክንያት ፕሮግራሞቻችንን የምናስተናግዳላችሁ ከየመኖሪያ ቤታችን ሆነን ነው። አብራችሁን ካመሻችሁ ከምትሰሟቸው ዘገባዎች መካከል
ግንባታ ሲጠናቀቅ አንደኛው ከጫፍ እስከ ጫፍ ሳተላይትና ኤሮስፔስ ትግሪውን እያመርቶ እያምብቶ እየፈትሾ ወደ ላውንቺንግ ለመውሰድ ያግዛል።
የኢትዮጵያ የስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ ናቸው። ኢትዮጵያ ከመጪው ሐምሌ ጀምሮ የሳተላይት መገጣጠሚያ ማዕከል በ50 ሚሊዮን ዩሮ ለመገንባት ዝግጅቷን አጠናቃለች። በምሽቱ ይደመጣል። በሌላ በኩል ወደ 30 የሚጠጉ የሙዚቃ ባለሙያዎች የተሳተፉበት አነቃቂ ሙዚቃ ትላንት አመሻሹ ላይ ተለቋል።
ተሳሰቡን መረጋጋትን በተለያየ ስቶሪ ሰርተን ድራማ ሰርተን ሙዚቃ ውስጥ ለማሳየት ሞክረናል።
የሙዚቃው ደራሲ አቀናባሪና አጃቢ ኢዮኤል መንግስቱ ነው በምሽቱ እንግዳችን አድርገናል። ሌሎች መሰናዶችንም ይዘናል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረጋ ማስተናግዳችኋለሁ። አብራችሁን ስለምታመሹ እያመሰገንን በቅድሚያ ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታደምጡ ዘንድ ካፕታን ስዩም ጋር እተዋችኋለሁ።
አመሰግናለሁ ኤደን። ባለፉት 24 ሰዓታት ውስጥ በተደረገው 3707 የላብራቶሪ ምርመራ 15 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ የተገኘባቸው ግለሰቦች ከ17 እስከ 38 ዓመት ዕድሜ ክልል ውስጥ የሚገኙ ወንዶች ናቸው ተብሏል። 8 ከአዲስ አበባ፣ 2 ከቤንሻንጉል ጉሙዝ ለይቶ ማቆያ፣ 1 ሰው ከአማራ ክልል መተማ ለይቶ ማቆያ፣ ቀሪዎች 3ቱ ደግሞ ከሶማሌ ክልል ጅግጅጋ ለይቶ ማቆያ መሆናቸውም ተነግሯል። ከነዚህ 7ቱ የጉዞ ታሪክ ያላቸው 7 ግለሰቦች ደግሞ በበሽታው ከተያዘ ሰው ጋር ንክኪ ያላቸው ሲሆኑ አንድ ሰው ምንም አይነት የጉዞ ታሪክም ሆነ ንክኪ የሌለው ሆኖ ተገኝቷል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 287 ደርሷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የኮቪድ-19 ክትባት በዚህ በያዝነው የጎረጎሳውያኑ ዓመት መጨረሻ ላይ ይኖራል ብለው እንደሚተማመኑ ተናገሩ። የጅምላ ክትባት በፍጥነት ሊፈጸም እንደሚችልም ተናግረዋል። ስርጭቱም አብሮ የሚከናወን ይመስለኛል። ለዚህ ምክንያቱ ደግሞ የጦር ኃይላችን ዝግጁ መሆኑ ነው ሲሉ ተናግረዋል ትራምፕ። ተጨማሪ ጉዳዮች በዛሬው ዕለት እንደሚብራሩም ይጠበቃል። የአሁኑ የፕሬዚደንቱ ትንበያ ግን ቀደም ብሎ በካፒታል ሂል ከተሰማው ምስክርነት ጋር የሚቃረን ነው። ተሰናባቹ የፌዴራል መንግስት ክትባት ኤጀንሲ ዳይሬክተር ዴሪክ ብራይት ክትባትን በብዛት ለማምረትም ሆነ ለማሰራጨት እቅድ እንደሌለ ለሕግ አውጪዎች መናገራቸው ይታወሳል። ዘገባው የአሶሺየትድ ፕሬስ ነው። ባንግላዴሽ ውስጥ በሚገኘው ኮክስ ባዘር የተሰኘ የበርካታ የሮሂንጂያ ስደተኞች መጠለያ አንድ ስደተኛ የኮቪድ-19 ቫይረስ እንደተገኘበት ተነግረዋል። የአካባቢው ነዋሪ የሆነ ሌላ ሰውም በተመሳሳይ የኮቪድ-19 ቫይረስ ተገኝቶባቸዋል። የዓለም ጤና ድርጅት ቃል አቀባይ ካታሊን ቤርካሩ ለፈረንሳዩ የዜና አገልግሎት ኤኤፍፒ እንደተናገሩት አስቸኳይ የምርመራ ቡድን ወደ ስፍራው ተልከዋል። ሁለቱም ግለሰቦች በለይቶ ማቆያ ውስጥ እንዲገቡም ተደርጓል። ዶክተር ሻሚም ጂሃን የተሰኙ የህፃናት አድን ድርጅት የባንግላዴሽ ዳይሬክተር አሁን ቫይረሱ በዓለም ግዙፍ በሆነው የስደተኞች ጣቢያ ዘልቋል፣ በሺዎች የሚቆጠሩ ሰዎች በኮቪድ-19 ምክንያት ሊሞቱ ይችላሉ የሚል እውናዊ ስጋትም እየተመለከትን ነው ብለዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ኤደን ገረመው ምሽቱን እያስተናገድኳችሁ ቆያለሁ። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገር። የድሬዳዋ ከተማ አስተዳደር በከባድ ጭነት መኪኖችና አሽከርካሪዎች አማካኝነት የኮሮና ቫይረስ ከጎረቤት ሀገራት ወደ ኢትዮጵያ እንዳይገባና እንዳይሰራጭ እየሰራው ነው አለ። ከተማው አስተዳደር የቢሮ ኃላፊ ወይዘሮ ለምለም በዛብህ በተለይ ለአሜሪካ ድምፅ እንዳስታወቁት መዳረሻቸውን ድሬዳዋ ያደረጉ 150 ከባድ መኪኖችና አሽከርካሪዎች በተለየ ማቆያ እንዲቆዩ ይደረጋል ብለዋል። ድሬዳዋን አቋርጠው ወደ መሀል ሀገር የሚሄዱ ተሽከርካሪዎችም አስፈላጊው የጤና ምርመራና ትምህርት ይሰጣቸዋል ሲሉ አክለዋል። አዲስ ቸኮል አነጋግሯቸዋል እንደሚከተል ይሰማል።
ባለፉት 7 ቀናት በትግራይ ክልል ኮሮና ቫይረስ የተገኘባቸው 8ቱም ኢትዮጵያውያን የከባድ መኪና አሽከርካሪዎች ወይ መረዳቶቻቸው መሆናቸውን የክልሉ ጤና ቢሮ ያወጣው መረጃ ያመለክታል። አብዛኞቹ ከጅቡቲ የሚነሱና የፈሳሽና የደረቅ ጭነት አሽከርካሪዎች ደግሞ በድሬዳዋ በኩል ነው የሚያልፉት። በአማካይ 150 ከባድ አሽከርካሪዎች በየቀኑ ድሬዳዋን አቋርጠው ወደ ተለያዩ ሀገሮች አካባቢዎች ያልፋሉ። እነኚህ ተሽከርካሪዎችና አሽከርካሪዎቻቸው ለኮሮና ቫይረስ መተላለፍ መንስኤ እንዳይሆኑ የድሬዳዋ አስተዳደር ባለፉት ወራት ሲሰራቸው የነበሩ ስራዎች እንደነበሩ የአስተዳደሩ ጤና ቢሮ ኃላፊ ወይዘሮ ለመለም በዛብህ ይናገራሉ።
እንግዲህ እነሱም ሹፌርና ረዳቶቻቸው ብቻ ናቸው እንዲመጡ የሚጠበቀው። ስለዚህ እሱን ማዕከል ያደረገ የእኛ የጤና ባለሙያዎች፣ በጎ ፈቃደኞች እና የጸጥታው ዘርፍ በጋራ ሆነው የገንዘብ ክፍያ ቦታው ላይ መኪኖቹን በማስቆም አንደኛ መጀመሪያ ሹፌሩም ረዳቱም እጃቸውን እንዲታጠቡ፣ ሁለተኛ የሙቀት ልኬት ይደረግላቸዋል፣ ትምህርት ይሰጣቸዋል፣ ሙሉ መረጃቸው ይወሰዳል። ስማቸው፣ አድራሻቸው፣ የታርጋ ቁጥራቸው ሙሉ የሆነ መረጃ በጽሁፍ ይወሰዳል። ስልክ ቁጥራቸው ይወሰዳል፣ ለቀጣይ ክትትል ማለት ነው። መሰረታዊ የሆኑ መረጃዎች ይሰጧቸዋል። ራሳቸውንና ህብረተሰባቸውን እንዴት መጠበቅ እንዳለባቸው ይነገራቸውና በዛ መንገድ መኪናውን ደግሞ ሙሉን ከላይ ማለት ነው ጭነት አናስወርድም፣ ግን እንደዛው እንዳለ ሙሉን ዲስኢንፌክት ይደረጋል ማለት ነው። ርጭት እሱ ይደረግና ይለቀቃሉ ማለት ነው። ይገባሉ ግማሾቹ፣ ኦልሞስት ብዙዎቹ ክሮስ አድርገን ነው የምንሄደው ይላሉ። ድሬዳዋ አይደለም ዲስቲኔሽናቸው። ድሬዳዋ ዲስቲኔሽናቸው የሆኑትንም ደግሞ አድቫይዝ አድርገን ነው የምንሰራው።
በየመሀሉ አጠራጣሪ የሙቀት መጨመር የታየባቸውን አሽከርካሪዎች ሙቀት እንደሚለኩ የተናገሩት ወይዘሮ ለምለም፣ ሆኖም እስከዛሬ አንድም አሽከርካሪ የኮሮና ቫይረስ እንዳልተገኘበት ይናገራሉ። ይሁንና የሰውነት ሙቀትን በመለካት ብቻ የኮሮና ቫይረስ ያለባቸውን ለመለየት መሞከር በቂ እንዳልሆነ ወይዘሮ ለምለም ይስማማሉ። ቫይረሱ እስከ 14 ቀን ራሱ ሊደብቅ እንደሚችልና አንዳንዶችም ምልክት ላያሳዩ እንደሚችሉ ጥናቶች ያሳያሉ። እነሱን ከመቆጣጠር አንጻር ከፌዴራል የሚጠበቁ ውሳኔዎች እንዳሉ ይናገራሉ ወይዘሮ ለምለም።
መመርመር ይኖርብን አይኖርብን አቅጣጫ ከላይ በጤና ጥበቃ የትራንስፖርት ሚኒስትር የሚመለከታቸው አካላቶች እየተወያዩ ነው። ወጥ የሆነ አሰራር ለመዘርጋት ሂደት ላይ ናቸው። ኦልሬዲ ፋይናላይዝ እያደረጉ ነው። እሱ እንዳለቀ ያንን ተከትለን እኛም በወጣልን አቅጣጫ መሰረት መመርመርም ካለብን እንመረምራለን። የሚያርፉበትንም ቦታ መወሰን ካለብን እሱን እያየን የምንሄደው ነው የሚሆነው። እስካሁን ግን የማስተማሩን ስራ ነው የምንሰራው። ግን ሙቀት ልኬታቸው ከፍ ያሉትን ግን እኛ አስተምረን ለይተናቸው ናሙና ወስደን ምርመራ ውጤታቸውን እናሳውቃቸዋለን። ድሬዳዋ ላይ በአማካይ 150 የሚሆን መኪና ያልፋል፣ ይገባል። ከባድ መኪና፣ እቃ የጫነ ነዳጅ የጫነ የተለያየ ነገር ማለት ነው። እነሱን ሁሉ አሁን ቅድም እንዳልኩ ሆቴል ማስመረጥ አለብን ወይ ምን ማድረግ አለብን የሚለው አቅጣጫ መውረድ አለበት። መጀመር ሁሉም ጋር ወጥ የሆነ አሰራር መዘርጋት አለበት እና እኛ እስከዛው ምንድን ያደረግ ነው እንዳለ ድሬዳዋ ላይ ያሉ ሆቴሎች አልጋ ስንት እንዳላቸው እና ሂሳቡ ስንት እንደሆነ ለይተናል። ከቱሪዝም ጋር ተነጋግረን ሊስታቸውን ይዘናል። አሁን በቀጣይ እንግዲህ አቅጣጫው ሲወጣ መመሪያው ሲወጣ ምንድን ነው የምናደርገው? ይህንን እያሳየን እዛ ቦታ ላይ እኛ የጤና ባለሙያና የጸጥታውን ዘርፍም እንዲሁ ሰው አሎኬት አድርገን ሰዎቹን በቀጣይ ፎሎ ማድረግ ነው።
ለጊዜው ግን የድሬዳዋ አስተዳደር ከአደጋ ስጋት ስራ አመራር ጋር በመተባበር ከጅቡቲ እህል ጭነው የሚያመጡ 150 ከባድ አሽከርካሪዎች በለይቶ ማቆያ እንዲቆዩ ይደረጋል ብለዋል።
ሰሞኑን ለምሳሌ ከአደጋ ዝግጁነት ጋር ከአገራዊ ማለት ነው ከእነሱ ጋር ሰሞኑን ከወደብ ላይ እቃ ብዙ እቃ አንሱ ተብሏል እና ብዙ መኪኖች ይመጣሉ በሚለው ተነጋግረን ቅድመ ዝግጅት አድርገናል። ለምሳሌ ራሳቸው ጫኝና አውራጆቹን የማስተማር ስራ መረጃ መስጠት፣ እንዴት ራሳቸው መጠበቅ እንዳለባቸው፣ ሰውነታቸውን እጃቸውን በደንብ መታጠብ እንዳለባቸው፣ ስራቸውን እንደጨረሱ ሲወጡ ሲገቡ ከሹፌሮቹና ከረዳቶቻቸው ጋር ያለውን ግንኙነት ምን አይነት ማድረግ እንዳለባቸው ኦሪንቴሽን ይሰጣቸዋል። እነሱ ደግሞ በራሳቸው መስሪያ ቤቱም ተዘጋጅቷል። ምንድነው የተዘጋጀው? አንደኛ ማረፊያ ቦታቸውን እዛው መኪናቸው ውስጥ እንዲያርፉ ማረፊያ ቦታቸውን ለይተውላቸዋል። ምግብ የሚበሉበትን፣ ሻይ ቡና የሚጠጡበትን ለይተውላቸዋል። እንዲሁም ደግሞ ወደ ማረፊያ ቦታቸውና ወደ መመገቢያ ሲመጡ ቴምፕሬቸራቸውን ሙቀት ልኬት እንደሚያደርጉላቸው የሙቀት መለኪያም ገዝተዋል፣ ሰውም መድበዋል። እኛም ደግሞ ይህንን የሚከታተል አካል መድበናል። ስለዚህችን ቀጣይ 3-4 ቀን የሹፌሮች ቁጥራቸው ሊበዛ ይችላል። ሁለተኛ ድሬዳዋ ላይ የሚያራግፉ ናቸው። ድሬዳዋ ላይ 3 ቀንም 4 ቀንም ሊቆዩ ይችላሉ። ነገር ግን ከመስሪያ ቤቱ የደረሰን መረጃ አራግፎ ቶሎ ሊወጡ ይችላሉ የሚል ነው። ግን ባሉበት ሰዓት ወደ ከተማው እንዳይወጡ እዛው ምግባቸው የሚበሉበት የሚያድሩበት፣ ሻይ ቡናቸውን እዛው የሚሉበትን ሁኔታ መስሪያ ቤቱ ተዘጋጅቷል። እኔም ሄጄ ቪዚት አድርጌዋለሁ። የሚያስፈልገውን ነገር ለይተናል። እኛም በበጎ ፈቃደኞች ጋር በመተባበር ማድረግ ያለብንን ማገዝ ያለብንን በሰውም ቴምፕሬቸር መለኪያውንም ቴርሞስካነሩ ማለት ነው እሱንም ተጨማሪ አድርገን እንዲሁም ደግሞ የማስተማሩን ስራ አፍና ፍንጫቸውን እንዲሸፍኑ ማስክ ዛጋ በብዛት እንዲቀርብ አቅጣጫ አስቀምጠናል። ይህንንም እየተከታተልን በጋራ የምንሰራው ነው የሚሆነው ማለት ነው።
በተመሳሳይ የፌዴራል ትራንስፖርት ባለስልጣን በቃሊቲ ጉምሩክ ጣቢያ የኮሮና ቫይረስ ምርመራ መጀመሩን አስታውቋል። ባለስልጣኑ በተሽከርካሪዎች ላይ የጸረ ተዋሳያን ርጭት ከመጀመርና የግንዛቤ ማስጨበጫ ትምህርት ከመስጠት ባሻገር ከግንቦት ሰባት ጀምሮ በአሽከርካሪዎች ላይም የኮሮና ቫይረስ ምርመራ እንደጀመረ ተናግሯል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በቅርብ ጊዜ የመጀመሪያዋን ሳተላይት በቻይና እርዳታ ያመነጠቀችው ኢትዮጵያ አሁን ደግሞ ሙሉ ለሙሉ የሳተላይት ማዕከልን ለመገንባት ዝግጅቷን እያጠናቀቀች ነው። ይህ ማዕከል ከመጪው ሐምሌ ጀምሮ ግንባታ ይጀምራል ተብሎ ይጠበቃል። የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት እንዲሁም የአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ የግንባታ ቦታን ምርምርና የሰው ኃይልን ስልጠና በተመለከተ ተፈራርመዋል። ኢትዮጵያ የስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይን አነጋግሬያቸው ነበር። ስለ ስምምነቱ እንዲህ ያስረዳሉ።
የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ስፔስ ነክ ጉዳዮችን ኤሮስፔስን፣ ሳተላይትን በሙሉ ማስተባበር፣ የመምራት፣ የማስተዳደር፣ የመቆጣጠር ኃላፊነት አለው። ስለዚህ የኢትዮጵያን ስፔስ ኢንዱስትሪና አቅም ለማሳደግ ቀደም ብሎ መንግስት የሰጠን አቅጣጫ አለ። የሳተላይት መገጣጠሚያና መፈተሻ ማዕከል እንዲገነባ ያን ለመገንባት የተለያየ ስራዎችን ስንሰራ ቆይተን ቦታ ጥናት አካሄደን አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ለመገንባት ትናንትና ያደረግነው ፊርማ ዩኒቨርሲቲ ግቢ ውስጥ ታውን ግራጁዌት ፕሮግራሙን ሪሰርቹን አብሮ ለመስራት ከዩኒቨርሲቲ ጋር ነው የተፈራረም ነው።
ይህን የስፔስ ሳይንስ መገጣጠሚያ ለመገንባት 30 ወራት የሚወስድ ሲሆን በአጠቃላይም ወደ 50 ሚሊዮን ዩሮ እንደሚፈጅ ይጠበቃል። የገንዘብ ድጋፉ በአውሮፓ ኢንቨስትመንትና በፈረንሳይ መንግስት የሚካሄድ ነው። ዶክተር ሰለሞን በላይ ይህ ግንባታ ሲጠናቀቅ ለሀገሪቱ ብቻ ሳይሆን በምስራቅ አፍሪካ ላሉ ሀገራትም እድገት ትልቅ ሚና ይጫወታል ይላሉ።
ፈረንሳይ ካምፓኒ ነው የሚሰራው፣ አብረን ነው የምንሰራው። ስለዚህ የፋይናንስ የሚሄደውም የአውሮፓ ኢንቨስትመንት ባንክና በፈረንሳይ መንግስት ነው። ግንባታ ሲጠናቀቅ አንደኛው ከጫፍ እስከ ጫፍ ሳተላይትና ኤሮስፔስ ትግሪውን እያምርቶ እያንብቶ እየፈትሾ ሁሉ ነገር ቴስት ለማድረግ ለመሞከር ለመፈተሽ ከዛ ወደ መጨረሻ ላይ ወደ ላውንቺንግ ለመውሰድ ያግዛል። ሁለተኛ ደግሞ በርካታ ሁለተኛ ዲግሪ እና ሶስተኛ ዲግሪ ተማሪዎችን አብሮ ይሰለጥናሉ። አሁን ስለዚህ የሰው ኃይል ችግርን እንቀርፋለን ማለት ነው። በርካታ ኢትዮጵያውያን ደግሞ የእኛ ስታፍም ደግሞ እንደዚሁ ሳይንቲስቶች ስልጠና ይሰለጥናሉ። ስለዚህ ወደ 1000 ያክል እናሰለጥናል ብለናል። ስፔስ ኢንዱስትሪ ያለውን የሰው ኃይል ጥገኝነትን ለመውጣት ያግዛናል። ሌላኛው ካዝ ያለው ኢንዱስትሪውን እየፈተሸን ለማገዝ እጅግ በጣም ጠቀሜታ ከፍተኛ። ስለዚህ አጠቃላይ ለምስራቅ አፍሪካ ትልቅ የሆነ ግብዓት፣ ምክንያቱም ምስራቅ አፍሪካ ላይ ይሄ ፋሲሊቲ ስለሌለ ጎረቤት ሀገሮችም ቢሆን ሰርተው ቴስት ማድረግ ሳተላይት ለመስራትም ለመገንባትም ማኒፋክቸር ለማድረግም ያግዛል ማለት ነው።
በኢትዮጵያውያን አቆጣጠር በ2015 ተገንብቶ እንደሚያልቅ የሚጠበቀው ይህ የሳተላይት ግንባታ ማዕከል ሰፊ የስራ ዕድል ከመፍጠሩም በተጨማሪ ለሀገሪቱ የተለያዩ ዘርፎች ትልቅ አስተዋጽኦ እንደሚያበረክትም ዶክተር ሰለሞን ይናገራሉ።
ስፔስ ለሰላማዊ ጠቀሜታ ነው። ዓለም አቀፍ ግሪቲን የሚለው ይህን። ስለዚህ አንደኛ ለግብርና፣ ለውሃ ልማት፣ ለማዕድን ፍለጋ፣ ለአካባቢ ጥበቃ፣ ለቦርደር ኮንትሮል ሰላማዊ በሆነ ህዝብና የቤት ቆጠራ እና ሌሎችም በጣም ሰፊ፣ ምክንያቱም በየጊዜው ኢትዮጵያ ሰፊ ሀገር ነች። ኢትዮጵያ ብዙ ህዝብ ያላት ነች። ስለዚህ ብዙ ሳተላይት ላውንች ማድረግ ይጠበቅብናል። ሳተላይት ነ ድሜ ልክን አይኖርም። አንዱ የተወሰነ ጊዜ የሚያገለግል ሲሞት የሚተካ መሆን አለበት። ስለዚህ እነዚህ ስራዎችን ይሰራል እና ፕላስ ደግሞ ለስራ ፈጠራ ነው። ትልቅ ኢንዱስትሪ ነው። ትልቅ ገበያ ነው። ትልቅ ስራ ነው።
ለሳ ወራት እንደሚፈጅ የሚጠበቀው የሳተላይት ግንባታ ማዕከል ሲጠናቀቅ ትልቅ ሚና እንደሚጫወትም ይጠበቃል። ለአሜሪካ ድምጽ ሬዲዮ ኤደን ገርመው፣ ዋሽንግተን ዲሲ። በማዳመጥ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። የተብታዛ ነው ቀጣዩ ፕሮግራማችን። ወደ 30 የሚጠጉ የሙዚቃ ባለሙያዎች የተሳተፉበት አነቃቂ ሙዚቃ ትላንት አመሻሹ ላይ ተለቋል። የሙዚቃው ደራሲ፣ አቀናባሪና አጃቢ እንዲሁም ምስሉን ያዘጋጀው ደግሞ ኢዮኤል መንግስቱ ነው። የአሬድ ሙዚቃ ትምህርት ቤት መምህር የሆነው ኢዮኤል ከሀብታሙ ስዩም ጋር ቅኔ ነው ሀገር ስለተሰኘው የትብብር ስራ ተጫውቷል። ኢዮኤል በስራው ላይ ስለተሳተፉት ከያንያን በጥቂቱ ከሚያስተዋውቅበት ይጀምራል።
ሙዚቃ ላይ 20 የሚሆኑ የመሳሪያ ተጫዋቾች የሙዚቃ መሳሪያ ተጫዋቾች አንጋፋና ወጣት እንዲሁም 10 የሚሆኑ አንጋፋና ወጣት ድምፃውያን በዚህ ሙዚቃ ላይ ተሳትፈዋል። መሳሪያ መጫወት ላይ አንጋፋዎቹ ቀደም ካሉት እነ ዶክተር እዝራ አባተ ጀምሮ ረዳት ፕሮፌሰር ጋር አለማየሁ፣ ያሬድ የሙዚቃ ትምህርት ቤት ዳይሬክተር ሰላማዊ ታረገው እንዲሁም እስካሁን ካሉት ጀነሬሽን ድረስ ተጫውተዋል። በድምፃውያኖች በኩል ደግሞ አንጋፋዎቹ 1950ዎቹ እንቁ ከነበሩት ከጋሽ ታደለ በቀለ ጀምሮ 1970ና 80ዎቹ ላይ ጥሩ ተጽዕኖ ፈጥረው ነበርና እስካሁን ድረስ ተወዳጅነታቸው የዘለቀው እነ ጽጌ ሽብሩና ማይ ደበበ እንዲሁም በ1990ዎቹ አልበሙን ለህዝብ ያደረሰው እና እጅግ ተወዳጅነትን ያፈረፈው ኃይለየ ታደሰ፣ በኋላም መሰረት ፍሬ ስብሐት እንዲሁም ሌሎች ወጣት ሚካኤል ለማ ደግሞ ሰው ማስተዋል የዩር ንቃቸው ገለታ የማርያም ቸርነት ማህሌት እነዚህ ወጣት ድምፃኖች ናቸው። እነሱ ተሳትፈውበታል።
እንግዲህ ሙዚቃውን ሳዳምጠው ስለ መተሳሰብ፣ ስለ መፋቀር፣ አንዳችን ለአንዳችን ደግ ስለመሆን አብዝቶ የሚሰብክ ሙዚቃ ነው። በዚህ ሰዓት እንደዚህ ያለውን ሙዚቃ መስራትና መውጣት አስፈላጊነቱ ምንድን ነው ብለህ ታስባለህ?
እንግዲህ አስፈላጊነት ምንድን ነው? በተለይም አሁን አለማችን የተገጠመን ችግር የኮቪድ-19 በሽታ እንግዲህ ሀገራችን ላይ ነገር አሳሳቢ ሆናል። ግን በግል ምንድን ነው በሽታው ሊያደርስ ከሚችለው ጉዳት ሁኔታ ዝቅተኛ ገቢ ያላቸውን ዜጎቻችንን፣ አዛውንቶች፣ አረጋውያን፣ ህጻናቶች እና የጎዳና ላይ ዜጎችን በዚህ ጊዜ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እንዳያስከትል ስለሰጋው እና በዚህ ጊዜ መዋደድ እንዳለብን፣ መተዛዘን እንዳለብን፣ አብረን መቆም እንዳለብን እና ይህን ችግር ለማለፍ ደጋገፍ እንዳለብን ለማሳየት ከዛ መሰረት ያደረኩት ሙዚቃ ነው።
በሙዚቃው ማጀቢያ ቪዲዮ ላይ እንደሚታየው አንጋፋና ወጣት የኪነ ጥበብ ሰዎችን ነው ለማቀናጀት የሞከርከው። በሁለቱ መካከል ደግሞ የትውልድ ልዩነት አለ። ወደ አንድ ስሜት፣ ወደ አንድ ስራ ለማምጣት ምን ያክል የማግባባት ስራ ፈጅቶብሃል?
እንግዲህ መጀመሪያ ግርና ማንጽፌ በኋላ ሊሆን የሚችለውን ምስልም በአይምሮ እያሰብኩ የሰራሁት እና የመጀመሪያው ነገር ያልኩት አጭር የመልእክት ጽሁፍ ጽፌ ሳንትን ሙዚቃ መነሻ ሙዚቃ በአንድ ድምፃዊት እዚሁ ሙዚቃ ላይ በተሳተፉች የማርያም ቸርነት ቀድቼ ጥሪ ያቀረብኩላቸው። ጥሪ የሚለው እንግዲህ ምንድን ነው? ይህን ጊዜ እንደሚሻገር አሁን አስከፊውን ጊዜ እንደሚሻገር ምክንያቱም እንዲህ አይነት በሽታዎች ወይም ሌላ አስቸጋሪ ጊዜያቶች በታሪክ ከዚህ በፊትም ተከስተዋል፣ ነገር ግን አልፈናቸዋል እና በዚህ ውስጥ የሚያስፈልገው ዋናው ትልቁ ነገር ሰው መሆኑና ሰው ሆኖ መገኘት ስለመሆኑ አጠር ያለ ማብራሪያ ጽፌ በአይምሮ ላሉ ሰዎች መልእክቱን አደረስኩኝ እና እንግዲህ መልእክቱን ወዲያው እንዳዩ ከአንጋፋዎቹ ጀምሮ በተለይ ዝናቸው ሳይገድባቸው ታዋቂነታቸው ሳይሸሽጋቸው እዚህ ስራ ላይ ወደውት አምኖበት ይህ ስራ ትልቅ ስራ ነው፣ ታሪክ ሊሻገር ዘመን ሊሻገር የሚችል ስራ ነው ብለው ፈጣን ምላሽ አድርገው አብረን ከዛ ቁጭ ብለን እየተመካከርን የተሰራ ስራ ነው። በእውነቱ ኦልሞስት እንግዲህ ከአንድ ወር በላይ የፈጀ ሙዚቃ ስራ ነው።
ለማስተማሪያነት የሚቀርቡ ሙዚቃዎች፣ የሙዚቃ ስራዎች ኪነጥበባዊ ጣዕማቸው ላይ ደግሞ ጥያቄ ይቀርባል። እንደዚህ ያለ ነገር እንዳይፈጠር በጣዕሙም ከፍ እንዲል በመልእክቱም ከፍ እንዲል ምን ያክል ጥረት አድርጋችኋል? ምን ያህል ተሳክቶልኛል ብለህ ታስባለህ?
አዎ እንግዲህ እንደሚታወቀው በታሪክ በኢትዮጵያ የሙዚቃ ታሪክ ውስጥ በኦርኬስትራ ሙዚቃ ይሰራ ነበር። ቀደም ባለው ታሪክ ውስጥ በተለይ በ1950ዎቹና 60ዎቹ ክቡር ዘበኛን ማንሳት እንችላለን፣ ምድር ጦርን፣ ፖሊስ ኦርኬስትራ፣ እነዚህ በጣም እንግዲህ ዓለም ላይ አይከኒክ የሚባሉ የሙዚቃ አበርክቶችን ያበረክቱ ኦርኬስትራዎች ናቸው እና እስካሁን ድረስም በውጭ ዓለም በእናንተም ጋር በተለይ መስማት ይቻላል። በተለይ ኢትዮፒክስ ሪከርዲንግ ኳሊቲያቸው በጣም ከፍተኛ ነው፣ ምክንያቱም የተፈጥሮ ድምጽ ነው በዚህ ሙዚቃ መሳሪያ ውስጥ የሚገኘው እና ነገር ግን ባለፉት 3-4 ዓመታት ይህ ነገር በከተማችን በጣም ተዳክሟል እና ኦልሞስት ጠፍቷል የሚባልበት ደረጃ ላይ ነው ያለው። እንግዲህ ሌሎች ሀገሮች እንዲህ አይነቱን ሙዚቃ አልተውትም፣ እኩል እያሳደጉ ሁሉም ጥበብ እኩል እያደገ በመጣበት ሰዓት እኛ ሀገር ግን እኛ በሙዚቃ አካባቢ ዋናን ባንድ እንለዋለን በአንድ ሰው ብቻ በሚሰራ ሙዚቃ ዶሚኔት የመደረጉ ሁሉ ነገር ወደኋላ እየሄደ እንደተነሳንበት እንደ ጅምሩ ሳይሆን ወደኋላ እየቀረን በመምጣታችን ይሄ ቁጭት የፈጠረው ስራ ነው እና በስራው እንግዲህ የተሻለ ነገር አድርገናል። ምክንያቱም ናቹራል ሳውንድ የተፈጥሮ ድምጽ ያላቸው መሳሪያዎች ቀርተናል። በጣም እውቅና ትልቅ ሙያዊ ችሎታ ያላቸው ሰዎች ናቸው እዚህ ውስጥ የተሰባሰቡበት። ውጤታማነቱም እንግዲህ መጨረሻ ላይ ደግሞ ሙዚቃን በደንብ ደረጃውን የጠበቀ ለማድረግ በሀገራችን እጅግ አንጋፋ የሆነው የሚክሲንግ እና የማስተሪንግ ባለሙያ የሙዚቃ ባለሙያ በአጠቃላይ አበጋዙ ክብረ ቅሾታን የሰራው እና ባለው ስራ እኔ በግሌ ረክቻለሁ።
ከፍ አድርገህ ነው የጀመርከው የሙያ ጅማሬህን። በመምህርነት በእርግጥ ቆይተሃል፣ ነገር ግን በዚህ በሙዚቃው ዓለም ውስጥ ለአድማጭና ለተመልካች የሚሆኑ ስራዎችን በማቅረብ ጀማሪ ትመስለኛለህ። ከፍ ብለህ እንደመጀመርህ ቀጣይ ኃላፊነቱም ይነበድ የሚል ይመስለኛል። ምን አይነት ስራዎችን ነው ከአንተ የምንጠብቀው?
እንግዲህ እስካሁን ባሳለፍኩባቸው በተለይ ካሪ በሙዚቃ ትምህርት ቤት ተመርቄ ማስተማር ጀምሬ እስካሁን ባለው ጊዜያቶች ውስጥ የተለያዩ ስራዎችን ስሰራ ነው የሰራው። እንግዲህ መስቸስተ ነገር ሙዚካል ፕሮጀክቶች የሚያዝ ነው እና ከነዛ ውስጥ ሁሉም ደግሞ የተለያዩ ነገሮች እንዲሆኑ እፈልጋለሁ እና ከዚህ ውስጥ አንዱ ነው። ይህንን መድገም አልፈልግም። አሁን የሰራ ነው ማድረግ የሚፈልገው ምንድነው? ይህንን ማሳደግ በቁጥር ሊሆን ይችላል፣ በአይነት ሊሆን ይችላል። በተለይም ደግሞ የሀገራችን የሙዚቃ መሳሪያ ሆን ስን በፊት ለፊት ከምናጣቸው ከክራርና ማሲንቆ በተሻገረ መልኩ ብዙ ሙዚቃ መሳሪያ አለን፣ ሀብት ያለን ሀገር ነን። ወደ ደቡብ ብንሄድ ከትንፋሽ መሳሪያ ከክር መሳሪያ ጀምሮ የተለያዩ ፕላክ የሚደረጉ መሳሪያዎች እንደ ጊታ ብዙ መጥራት ይቻላል። እነዚህን ሁላ አቀናጅተን ፊውዝ አድርገን ከኛ ሙዚቃ ጋራ እጅግ ቁጥሩ ከፍ ባለ ውጭ ሀገር እንደምናየው በሌላ ዓለም እንደምናየው ከሰባ እስከ 120 ኦርኬስትራ እናያለን እና ይህንን ነገር በእርግጥ እንዲህ አይነት ኃላፊነት የተቋሞች ቢሆንም ግን ያው ከማንም ሳንጠብቅ እዚህ ላይ አብዛኞቹ ሙዚቀኞች በቅንነት ያደረጉት ስለሆነ እንደገና እነዚህን በማስተባበር ሌሎች ሰዎችን በማከል ተለቅ ያለ ገዘፍ ያለ ስራዎች፣ ሀገራዊ ስራዎች፣ ስም የሚያስጠሩ ስራዎች ለመስራት እቅዳለን።
ኢዩኤል፣ በአሁኑ ሰዓት እንቅስቃሴ ኢትዮጵያ ውስጥ ተገድበዋል። ብዙ ሰዎች ራሳቸውን ከኮቪድ-19 ለመጠበቅ በማሰብ በቤታቸው ውስጥ ነው የሚውሉት። አርቲስቶችን፣ የሙዚቃ ሰዎችን በቀላሉ ማግኘት ይከብዳል። ካገኙ በኋላም ደግሞ እንደዚህ ሰብሰብ ብለው ኪነጥበባዊ ስራን ለማበርከት መሞከርም የራሱ ፈተና አለው። ምን ያክል ፈታኝ ጊዜ ያሳልፋችሁ ይህን ስራ በመስራት ውስጥ? ምን የማትረሳቸው ገጠመኞች ውስጥ አሉ? የሁለት ዘመን ሙዚቀኞችን ያገናኘኸው፣ የተገናኛችሁበት ሰዓት ደግሞ ያን ያህል እንቅስቃሴና አብሮ መቆምም የማይመከርበት ነው።
እንግዲህ እዚህ ላይ ትክክል ነው፣ በጣም ፈታኝ ነው። ምክንያቱም ያው በሽታው አሳሳቢ ነው፣ በቀላሉ የሚዛመት ነው። ከዛ ውጭ እንግዲህ ሁሉም እዚህ ሙዚቃ ላይ የተሳተፍን ሰዎች ሁሉም ቤተሰብ አለው፣ የራሱ ህይወት ብቻ አይደለም። በግሌ እናት አለችኝ፣ አረጋውያን እናት አያት አለችኝ፣ ወንድም አለኝ ቤት ውስጥ እና ኃላፊነት ነው። የራሱ ህይወት ብቻ አለም። ሌሎቹም ደግሞ እንደዚሁ ልጆች ያላቸው ቤተሰብ ያላቸው ሰዎች ናቸው እና ነገር ግን እንግዲህ ሪስክ ተወስዶ ማለት ይቻላል ከጥንቃቄ ጋራ ኃላፊነት ተወስዶ እዚህ ውስጥ መሰራት አለበት። እኛ በዚህ ሰዓት አርቲስቶች ዝም ማለት የለብንም ብለን ይህን ስራ ለመስራት ወደፊት መጥተናል። እንግዲህ ግን ነገር ግን ይህን ስል ጥንቃቄ አላደረግንም ለማለት አይደለም። ምክንያቱም ለምሳሌ የኦዲዮ የድምፅ ቀረጻውን ስንመለከት በተናጠል ነበር ፍቀዳ የነበረው አንድ በአንድ እና በሚመጡበትም ሰዓት በስነ ስርዓት ማስክ እያደረጉ ሳኒታይዘር እና አልኮል ከመግባታቸው በፊት እየተጠቀሙ እንዲሁም ጫማም እያወለቀ ወደ ቤት ውስጥ ወደ ስቱዲዮ በመግባት ከፍተኛ ጥንቃቄ አድርገናል። ትንሽ አስቸጋሪ ሁኔታ የተፈጠረብን መጨረሻ ላይ የምስሉን ቀረጻ በምናደርጉበት ወቅት ነው። ይህን ስራ በዋነኝነት ስንሰራ ወይም ስሰራ ለዚህ ዘመን ብቻ እንዲሆን ስላላሰብም ማለት ማስክ አድርገን ጓንት አድርገን መታየቱም እጅግ በግሌ አላመንኩበትም እና ጥቂት ርቀት ለመጠበቅ ሞክረናል። እንግዲህ ይሄ ትልቁ ፈተና ነው እዛ አካባቢ የነበረው። ነገር ግን እዛም ቢሆን በቂ የሚባል ጥንቃቄ እያደረግን ነው እየሰራ ነው። ስለ ኮቪድ መናገር ፈልገናል፣ ግን መናገር የፈለግነው በግልጽ ቃሉን እየጠራን ማስክ እያደረግን ጓንት እያደረግን ኮቪድ-19 እያለን እጃችን ልታጠብ እያለን ሳይሆን ገና የሙዚቃ ቪድ ካያችሁት ጠጥ ብሎ ነው የሚጀምረው ሙዚቃው እና ዊች ሚንስ ሁሉም ነገሩ ኳረንታይን ላይ ነው። ሁሉም ሰው ቤቱ ገብቷል። ይህን በተለያየ መንገድ እያንጸባረቅን ውስጥና መተሳሰቡን መረዳዳትን በተለያየ ስቶሪ ሰርተን ድራማ ሰርተን ሙዚቃ ውስጥ ለማሳየት ሞክረናል እና እንግዲህ የተቻለን ጥንቃቄ ሪስክ ወስደን ታችን ላይ ማለት ይቻላል ይህን ጥበባዊ ስራ ለአድን ለማበርከት ሰርተናል። ምንም የገጠመን ተግዳሮት የለም ከአንድ ተግዳሮት በስተቀር። እሱ ምንድነው? ቪዲዮን በመቅረጽ ላይ ያለን በተለይ የአንድ አነስተኛ ሻይ ቤት ውስጥ የምንወስደው ፒክቸር ነበረ። እዛ ላይ ሁለት ሰው ብቻ አድርገን እንዳያችሁት ሊቀመ ኳስ ናቸው የሚተውኑልኝ እና እሳቸው ቁጭ ብሎ በቴሌቪዥን ዜና እየተከታተሉ ያለበት ምስል አለ። ይህ በምንቀርጽበት ሰዓት ውስጥ በእርግጥ ሰው አልነበረም፣ ነገር ግን እኛ ሳናቅ ከቤት ውጭ በርካታ ሰው ነበር እና ሰው መንገድ ላለ ዶሮ ማነቂያ አካባቢ ነው እና የዛ ሰፈር ሰው ግር ብሎ እያየ በነበረበት ሰዓት እንግዲህ ፖሊሶች መጥተው ለጊዜው ወደ ጣቢያ ምስትሆን፣ ምክንያቱም ከአስቸኳይ ጊዜ አዋጁ ጋር ትንሽ የሚጸረብ ስለሆነ በእርግጥ እኛ ፈቅደን ያደርግነዋል ለውጭ ያለውን ነገር ማየት ስላልቻለ ነው ነገሩ ወዲያው እንዲያልፍ ሆኗል። እንዲህ አይነት ክስተቶች ነበሩ ጥቂት።
ዮኤል መንግስቱ ቅኔ ነው ሀገሬ፣ አንጋፋና ወጣት የሙዚቃ ሰዎች የተሳተፉበት ስራ፣ ደራሲ፣ አቀናባሪ እንዲሁም ደግሞ የቪዲዮ ማዘጋጅ ነህ። በጣም አመሰግናለሁ። ቀሪ ዘመንህም በስኬት እና በመልካም ነገሮች የተከበበ እንዲሆን እመኝልሃለሁ። መልካም ምሽት ይሁንልህ።
እሺ፣ እኔም ከልብ አመሰግናለሁ ስለጋበዛችሁኝ። እግዚአብሔር ያክብርልኝ።
አድማጮች፣ ለዛሬ ያዝንላችሁን የጋቢና ቪኦኤ ዝግጅቶቻችንን እዚህ ላይ ጨረስን። አብራችሁን ስለነበራችሁ እያመሰገንን አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው፣ ተጠቀሙበት። ኤደን ገረመው ምሽቱን ሳስተናግዳችሁ ቆይቻለሁ። ኤልያስ አስማረ በዝግጅቱ አብሮኝ ነበረ። መልካም ምሽት። I'm gonna make it.
Tonene radone vio e sagantafa.